በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተክርስቲያን አጋዥ ድርጅት አገልጋዮችና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋጋት ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ይዟል።
ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታዬ የድርጅታቸው ሁለት አገልጋዮችና አንድ የ17 ዓመት ወጣት ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸው እንዲገልጻሉ።
የተገደሉት ሁለት የድርጅታችን አገልጋዮችና አንድ ደግሞ የአገልጋዩ ልጅ ነው። ወደ 17 ዓመት የሚያደርግ ነው። ሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነና ቤት ረፉ ስለተባለ አንዱ ልጅ ቤቱ ገንጂ ስለሆነ አድርሶት ለመምጣት ነው ይሄ ሰው የወጣው። ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው፣ ትራንስፖርቱም ቆሞ ስለነበር በድርጅት መኪና ነው የወጡት። መሀል ላይ እንግዲህ ቤት ሳይደርሱ ገንጂ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥቷቸው ነው የገደሏቸው። የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበር። እየተጣራ ነው፣ ገዳዮቹን አጣርተን መረጃ እንሰጣለን፣ አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘሁት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያቃጥሉት ሞክሮ ነበር። መኪናው አልተቃጠለም፣ ግን ያው ዳሜጅ ሆኗል፣ መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰንት ሰዎች ለምን ይገደላሉ? ምንም ነገር ማያውቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት አሁን እና እርገዛ የአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዴት ከባድ ነገር ነው። ያ ደግሞ ምስጋኑ ተባለው ወጣት ሀገሩ ነው እየሄድ ያለው፣ ሰፈሩ ነው ተወልዶ ያደገበት ሰፈር ነው እንግዲህ
የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቀብር ስነ ስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ስለ ግለሰቦቹ አሟሟት ሁኔታ እንዲህ ገልጻሉ።
ልጁ ስሙ ገንጂ ወረዳ ቡሳኖ ሲቶ የሚባል ቀበሌ ውስጥ ታጣቂዎች ድሮ ብዛ አካባቢ የሚንቀሳቀሱ በሽምቅ ውጊያ ላይ የተሰማሩ ባደረሱት ጥቃት የሶስት ሰዎች ህይወት እዛ አካባቢ ሊያልፍ ይችላል። በሶስት ወረዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነኚህ እንግዲህ የሀገር ሰላም ነው ብሎ ምንም ከፖለቲካ ጋር ምንም ሚሊተሪ ጋር ተያያዥነት የሌለባቸው ሰዎች ናቸው እና አስከፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ህዝባችንም እዛ አካባቢ ያየበት ሁኔታ ነው ያለው። የአሸባሪነት ስራ የሚሰራ አካል እዚህ አካባቢ የፈጸመው ተግባር ነው ማለት ነው። በጣም የሚያሳዝን ተግባር ነው።
አቶ ኤልያስ፣ ከዚህ ቀደም መንግስት በሰላም ይህንን ችግር ለመፍታት ጥሪ አቅርቦ ነበር፣ ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች። እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ነው እልባት ሊያገኝ የሚችለው?
ከፌዴራል ጀምሮ ከክልል ጀምሮ ብዙ ውይይት ሲደረግበት የነበረ እና ሁለት አቅጣጫ ተይዞ ሲካሄድ የነበረ ነገር ነው። መጀመሪያ አካባቢ በእርቅም በሰላምም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላም እንደገና ገሽቶ እሱ የራሱ ችግር ነበረበት። ጊዜ የተሰጠበት እና ይገባሉ የአካባቢው ልጆች ናቸው፣ አንድ ህዝብ ነው፣ ጣልቃ እንገባለን እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች ያደረጉት እንቅስቃሴ የገቡ አሉ። አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም በሽምቅ ውጊያ ላይ እዚያም እዚህ በሽፍትነት ተግባር ላይ የተሰማሩ አሉ። መንግስት እንግዲህ በህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት እያስተካከሉ ያሉ ሁኔታዎች አሉ። አሁንም ቢሆን ግን ደጋግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በኃይል ሁሉን ነገር አስፈጽማለሁ፣ እገላለሁ፣ እፈልጣለሁ፣ እንዲያደርጋለሁ የሚለው ደግሞ ያው መንግስት የህግ የበላይነትን የማስከበር አንዱ ተግባሩ ስለሆነ ለዛ ፈጸሙ ነገሮች ይፈጸማሉ ማለት ነው።
ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከአይን እማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ መኮንን ኢታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ ሸማቂዎቹ ስለመግለጻቸው መረጃ ደርሶናል ብለዋል አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ጸጥታ ሁኔታ እንደሰጉት እንዳልነበረና ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። መንግስት የህዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በጸጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም። ለአሜሪካ ድምፅ ናኮር መልካ።